ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በቅድሚያ ፍካሪ ዜናውን በድጋሚ እናሰማለን። ከዚያ በማስከተልም የመጽሐፍት ዓለም ዝግጅታችን በአብዲ አብዱላሂ የተደረሰውን ያልታደለ ትውልድ እውነተኛ ታሪክ ትረካ ክፍል 3ን አሰምተን የጠቅላላ ዝግጅታችን ፍጻሜ ይሆናል። አሁን ወደ ፍካሪው።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ጤና ይስጥልኝ አድማጮቻችን። በዛሬ የፍካሬ ዜና ዝግጅታችን አጫጭር ዜናዎች። ወያኔ በርካታ ዜጎችን እያሰረ ነው። በጤና መድህን አገልግሎት ስም ወያኔ በግዴታ ከህዝብ ገንዘብ ሊሰበስብ መሆኑ ታወቀ። የአባይ ግድብ ድርድር የግብጽን ሐሳብ በመቀበል ተጠናቀቀ። የወያኔ ፍርድ ቤት የካራቱሪ ንብረት በሐራጅ እንዳይሸጥ አገደ። ወያኔ ለሱዳን ተጨማሪ የሀገራችንን መሬት ለመስጠት ተስማምቷል። ወያኔ በሰፈራ ሰበብ መሳሪያ እየቀማ ነው። በሰሞኑ እንቅስቃሴ ምክንያት አዲስ አበባ የሚገኘው የወያኔ ማዕከላዊ እስር ቤት 400 እስረኞች ታስረዋል ተባለ። የገና በዓልን ተከትሎ የምግብ እቃዎች ዋጋ መጨመሩም ታወቀ። እነዚህንና ሌሎች ዜናዎችን እንተነትናለን።
የአካባቢ የጸዋት ደንነት ሁኔታ በመላ ኢትዮጵያ ሰፊ ጉዳት እየደረሰበት ነው ተባለ። ወያኔ ስልጣን ከያዘ ጀምሮ በሰሜኑና ምዕራብ ክፍለ ሀገሮች እንዲሁም በደቡብና በጋምቤላ ጫካዎች ተጨፍጭፏል። ነጭ ሳር የተባለውም ተቃጥሏል። በሰሜን ሸዋ በረሃው ተስፋፍቷል። ወያኔ ባለሙዲ አስማሚነት የሳውዲ ሉላን ወደ ኢትዮጵያ የመጡ አንበሳና ዝሆን እንዲያድኑ ፈቅዶ ብዙ ሚሊዮን መውሰዱም የሚታወቅ ነው። ወያኔ የትግራይን አካባቢ ደህንነት ለመንከባከብና ዛፍ ተከላም ለማካሄድ ሲጥር፣ በሌላው ጎን የሌሎችን አካባቢዎች ጫካዎች እየጨፈጨፈና የዱር አራዊቶችንም እያስገደለ መሆኑ ተጋልጧል።
በአሜሪካ ዋይት ሃውስ ስር የሚገኘው ብሔራዊ ጸጥታ ካውንስል ቃል አቀባይ ኔት ፕራይስ ረቡዕ ዕለት በሰጡት መግለጫ የወያኔ መንግስት ስመ ጥፉን የጸረ ሽብር አዋጅ በመጠቀም ጋዜጠኞች ማሰሩን እንዲያቆም ጠይቀው የተያዙት እስረኞች በአስቸኳይ መፈታት አለባቸው ብለዋል። ቃል አቀባዩ የታሰሩትን ጋዜጠኞች በስም ባይጠቅሱም በተለያዩ ቦታዎች አመጽ እየተካሄደ በሚገኝበት ወቅት ከወትሮው በተለየና ጠንከር ባለ ቋንቋ የአሜሪካን ተቃውሞ ማሰማታቸው ተጽዕኖ ለማሳደር ነው የሚል ግምት የወሰዱ አሉ። ቃል አቀባዩ በቅርቡ በጋዜጠኞች ላይ የተወሰደው እርምጃ የአሜሪካ መንግስትን ያሳሰበ መሆኑን ገልጸው የወያኔ መንግስት በአስቸኳይ ጋዜጠኞችንም ሆነ ሌሎች መብታቸውን ተጠቅመው ሐሳባቸውን በመግለጻቸው ብቻ የተያዙ እስረኞችን በአስቸኳይ እንዲፈታ ጠይቀዋል። ይህ የአሜሪካ አቋም እንደ ሁል ጊዜው ከመግለጫ ያለፈ እርባና እንደማይኖረው በመግለጽ ታዛቢዎች ግምታቸውን ይሰጣሉ።
ኢትዮጵያ ባለፉት 50 ዓመታት አይታ የማታቀው የረሃብ አደጋ እንደተደቀነባት በመግለጽ የዓለም አቀፍ ህብረተሰብ ጮቱን በሚያሰማበትና የማስጠንቀቂያ ደወል በሚሰማበት በአሁኑ ሰዓት በአረመኔነቱ ተወዳዳሪ ያልተገኘለት የወያኔ ቡድን የረሃቡን ሁኔታ ለፖለቲካ መጠቀሚያ ለማድረግ ጥረት እያደረገ ይገኛል። በአፋር ግዛት የተከሰተው ድርቅና ረሃብ በሰው ህይወት በተለይም በእንስሳት ላይ ከፍተኛ አደጋ ያስከተለና ከሁሉም የከፋ መሆኑ የታወቀ ሲሆን የእርዳታ እህል ከማቅረብ ይልቅ ሰፈራ የሚል እቅድ አውጥተው የውሃ ጉድጓድ እንኳን ባልተቆፈረባቸው አካባቢዎች አፋሩን ለማስፈር እያስገደዱ መሆኑ ታውቋል። ከሰፈራ ቦታው ውጪ የሚገኝ አፋር መሳሪያ ይዞ ከተገኘ የመሳሪያው ፈቃድ እንዲመረመርና ፈቃድ የሌለው መሳሪያ እንደሚወረስ የውያኔ ባለስልጣኖች ተናግረዋል። የሰፈራው ፕሮግራም ከመሳሪያ ፈቃድና ነጠቃ ጋር ምን እንዳገናኘው የተሰጠ ማብራሪያ ባይኖርም ወያኔ በረሃብ ሰበብ ትጥቅን ለማስፈታት መወሰኑ ተደርሶበታል።
የሰማያዊ ፓርቲ አመራር አባል የነበረው ዮናታን ተስፋዬ በወያኔ የጸጥታ ሰራተኞች ከተገደለ በኋላ የደረሰበት አለመታወቁ ቤተሰቡንና ጓደኞቹን ማሳሰቡ ተዘግቧል። ወደ ማከላው ያቀኑት እናቱ ሊያገኙት አልቻሉም። ጠበቆቹም እንዲሁ በይፋ ትርሽ ይቀርብበታል ተብሎ ቢጠበቅም እስከ ትናንት ምንም የቀረበ ነገር አልነበረም። ይህን ወጣት ወያኔ ባይነ ቁራኛ ካስገባው የቆየ ሲሆን የግፈኛ አገዛዝ ሸበብ እየፈለገ ታጋይ ወጣቶችን ያጠፋ አቆብቋል ሲሉ ውስጥ አዋቂዎች ይከሳሉ። ወያኔና ሻቢያን ለማስታረቅ በነ ሄርሜን ኮሆን የሚደገፍ እቅድ እንዳለ ሆኖ የወያኔ ድረገጾች ደግሞ ሻቢያን አይቀጡ ቅጣት መቅጣት ያስፈልጋል የሚል ጥሪና ቅስቀሳ እያሳፈሩ ናቸው። ወያኔ ኤርትራን ለመውረድ ፍላጎቱም አቅሙም የለውም የሚሉ ክፍሎች ይህን ድንፋታ ከቁም ነገር ባይቆጥሩትም የሳውዲና ኳታር ወደ ኤርትራና ቀይ ባህር መዝለቅ እስራኤልን ያላስደሰታት መሆኑ ተጠቅሷል። ኢሳያስ ከወደቀና በእስላሞች ከተተካ ቀይ ባህር ላይ ጥቅም ይጎዳል ባይዋ እስራኤል ኢሳያስ እንዳይወገድ ስትደግፍ የቆየች የነበረ ሲሆን አሁን ፊቷን ካዞረች ወያኔን ጠቅማ ኢሳያስን ልትነቅለው ትችላለች የሚሉ ታዛቢዎች አሉ። በሌላ በኩል ደግሞ ሆን ወያኔና ሻቢያ ይስማሙ ከመዓለት አልፎ መስማሚያ ነጥቦችንም ማስፈር መጀመሩ አጠያያቂ መሆኑን ደግሞ ዜና ተንታኞች ጫና ሰጥተው ያቀረቡት ነው።
ወያኔ ባለፈው ሰሞን ተነስቶ ከነበረው ህዝባዊ አመጽ ጋር በተያያዘ በርካታ የተቃዋሚ ድርጅት አመራሮችንና አባላትን እያሰረና ማከላብ እየተባለ በሚጠራው የማሰቃያ ስፍራ ሲየል እየፈጸሙባቸው መሆኑን ለጉዳዩ ቅርብ ከሆኑ ወገኖች መረዳት ይችላል። ስካውን በደረሰን መረጃ መሰረት በአጠቃላይ የታሰሩት ቁጥር 5000 ሊጠጋ እንደሚችል የሚገምቱ ብዙዎች ናቸው። ከዚህ ውስጥ የገበሬዎች ቁጥር ብዙ መሆኑ ይነገራል። ከዚህ ቀደም ለረጅም ጊዜ ታስረው የነበሩት የኦሮሞ ፌደራል ኮንግረስ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ፣ የኦፌኮ ምክትል ዋና ጻፊ አቶ ደጀኔ ጣፋ፣ ከስድስት የኦፌኮ ወጣት ሊግ አመራሮች ሊቀመንበር አቶ ደስታ ዲንቃ፣ ምክትል ሊቀመንበር አቶ ጉርሜሳ አያና፣ የህዝብ ግንኙነት ኃላፊ አቶ አዲሱ ቡላ፣ የድርጅቱ ጉዳይ ኃላፊ አቶ ደረጀ መርጋ፣ የድርጅቱ ኦዲተር የሆኑት አቶ አለሙ አብዲሳ እንዲሁም የአባታቸው ስም ያልታወቀ አቶ አብዲሳ ጋር እንደታሰሩ ለማወቅ ተችሏል። በህዝባዊ አመጹ በአረመኔው የአጋዚ ጦር የተገደሉት ከ200 በላይ ሲሆኑ የቆሰሉት ቁጥር ወደ 2000 እንደሚጠጋ ይገመታል። በተመሳሳይ ሁኔታም የሰማያዊ ፓርቲ አባላት አቶ ዳንኤል ተስፋዬ፣ አቶ ሸዋታጠቅ ኃይለ መስቀል፣ ዮናታን ተስፋዬና ጋዜጠኛው አቶ ጌታቸው ሽፈራው ክስ እንደተመሰረተባቸው ማወቅ ተችሏል። እንዲህ ያለ ክስ የሚመሰረትባቸው ተቋሚ አባላት በተለያየ ጊዜ ሲከሰት ይሰማል። ለእንዲህ አይነቱ ውንጀላ እንዲያመቸው ወያኔ በየድርጅቱ ውስጥ የራሱን አባላትና የደህንነት ኃይሎች አስርጎ በማስገባት ቆራጥና ደፋር የሆኑ ፖለቲከኞችን እየለቀመ ማሰሩንና ማንገላታቱ የተለመደ መሆኑን የሚያስረዱ ወገኖች ቁጥር በርካታ ነው። በጎንደር በሐረርጌ ወዘተ የሚታሰረው ዜጋ ቁጥር እየጨመረ ሲሆን ህፃናትም የወያኔ ጥይት ሰለባ መሆናቸው በፎቶ የተደገፈ ማስረጃም ቀርቧል።
በጋምቤላ የአዲስ አበባን 6 እጥፍ መሬት ተሰጥቶት የነበረው የህንዱ ካራቱሪ ኩባንያ የተበደረውን የባንክ ዳ መመለስ ለተሳነው ንብረቱና አርሻው ባራጅ እንዲሸጥ በተወሰነ መሰረት ለታህሳስ 12 ቀን ተይዞ የነበረው ቀጠሮ በወያኔ ጣልቃ ገብነት ሊታገድ መቻሉ ታወቀ። ወያኔ የሀገርን ሀብት በተለይ ደግሞ ለም የእርሻ መሬትን ለባዳን እየቸበቸበ ቢያስወርርም ለፖለቲካ ፍጆታ የተወራው በተጨባጭ ሊታይ አልቻለም። ከቁንጮ ወያኔዎች ጋር ባለው ግንኙነት እንደ ካራቱሪ አይነቱ ኩባንያ የባንክ ዳውን መክፈል ያልቻለ ሲሆን የንግድ ባንክን ብድር የማስመለስ መብት በፖለቲካ ትዕዛዝ ማፈኑ የወያኔን አጥፊነት የሚያሳይ እንደሆነ ቁጥራቸው የበዛ የፖለቲካ ተንታኞች ይናገራሉ። ካሁን ቀደም አላሙዲ ለሸራተን ሆቴል ግንባታ የተበደረውን እንዲከፍል የቀረበው ጥያቄ በሟቹ የወያኔ ቁንጮ መታፈን ብቻ ሳይሆን በወቅቱ ለነበረው የንግድ ባንክ ስራ አስኪያጅ ማስጠንቀቂያ እንደደረሰውም አይዘነጋም። አላሙዲ ስንት ሄክታር መሬት በልዩ ልዩ ቦታዎች አጥሮና ከጥቅም ውጪ አድርጎ ማስቀመጡም የሚታይ ነው።
እሁድ ታህሳስ 17 እና 18 ቀን በካርቱም ሶስቱ አገራት ማለትም ሱዳን፣ ግብጽ፣ ኢትዮጵያ በአባይ ግድብ ላይ ለ11ኛ ጊዜ መሰብሰባቸው ታውቋል። ሶስቱም አገራት እያንዳንዳቸው የተወከሉት በሁለት ሰዎች ሲሆን እነሱም የውጭ ጉዳይና የውሃ ሀብት ልማት ሚኒስትሮች መሆናቸውን ተረድተናል። ይህ ስብሰባ ግድቡ ላይ ጥናት እንዲያካሂዱ ተመርጠው በነበሩት ሁለት ኩባንያዎች የተከሰተውን አለመግባባት ለመፍታት ፖለቲካዊ መፍትሄ ለመስጠት የተጠራ እንደሆነ ቢገለጽም በወያኔና በሱዳን ግብጽ መካከል የነበረውንና ሲንከባለል የመጣው ችግር ላይ ያተኮረ መሆኑ የሚታወቅ ነው። ቀደም ሲል ጥናቱን እንዲያካሂዱ ተመርጠው የነበሩት ሁለት ኩባንያዎች ሲሆኑ BRL ኤጀንሲ የተሰኘው የፈረንሳይ ኩባንያ 70% እንዲያካሂድና ቀሪው 30% የሚሆነው ዴልታ ሬዝ የተሰኘ የኔዘርላንድ ኩባንያ እንዲካሄድ እንደነበር የሚታወስ ነው። ከውስጥ አዋቂዎች የሚወጣው ሚስጥር እንደሚያስረዳው ወያኔ የፈረንሳዩን ኩባንያ በገንዘብ ኃይል በመያዝ ከሙያዊ ስነ ምግባር ውጭ የሆነ ጥናት እንዲያቀርብ በማድረጉ ከኔዘርላንዱ ኩባንያ ጋር ግጭት ውስጥ በመግባት ሰበብ እንደሆነ ያስረዳሉ። በዚህም የተነሳ የግብጽ የግድቡ ስራ ሙሉ በሙሉ እንዲቆምና በጉዳዩ ላይ ፖለቲካ ውይይት እንዲጀመር ቃታር ለሽምግልና መላኳም አይዘነጋም። በዚህ ስብሰባ ላይ ሁለቱም ግብጽና ሱዳን የውሃውን መጠን ሊቀንስ ይችላል የሚል ስጋት እንዳላቸውና የግድቡ ስራ ላልተወሰነ ጊዜ እንዲገታ በግብጽ በኩል የቀረበው ሐሳብ ተሰሚነት አግኝቷል። የኔዘርላንድ ኩባንያ አርቴሊያ የተሰኘ የፈረንሳይ ኩባንያ የተካው ሲሆን ጥናቱን በስምንት ወራት ውስጥ አጠናቀው እንዲያቀርቡ ስምምነት መደረሱንም መረዳት ተችሏል። በገንዘብ እጥረትና በወያኔ ጀነራል ክንፈ የሚመራው ሜቴክ ተብየው የወያኔ ተቋም በዘረጋው ደንቃራ የተነሳ የግድቡ ስራ ከቆመ ወራት ያለፉ ሲሆን እንኳን በሁለቱ መጪ ዓመታት ቀርቶ ከዚያም በላይ ጊዜ ፈጅቶ ግድቡ የመጠናቀቅ ጉዳይ አጠያቂ ሆኗል ተብሏል። ወያኔ ቢነጠፍም ግብጽ በአባይ ላይ የበላይነቷን ለማስጠበቅ እስከ ጦርነት ድረስ ለመሄድ ዝግጁ መሆኗን አላቆመችም ሲሉ ውስጥ አዋቂዎች አሳስበዋል።
ራሱን ጠቅላይ ሚኒስቴር ብሎ የሚደልለው የወያኔ እግረ ሰባራ በርጩማ ማለትም ለሲዳማው ግድያ የሚፈልገው ኃይለ ማርያም ደሳለኝ ሰሞኑን ሱዳንን ደግፎ የለፈፈው ምንኛ ወያኔና ጭፍሮቹ ጸረ ኢትዮጵያ ከሃዲዎች መሆናቸውን እንደገና አረጋግጧል። ሱዳን የኢትዮጵያን መሬት በተለይም የቋራና ጭልጋን ለመሬት ለመውሰድ ስትመኝ ብዙ የቆየች ሲሆን በደርግ ጊዜ ይህንኑ መሬት ቅሚያ በቁራ ነፍሶ ገበያ አቅጣጫ ሞክራ ሰፋሪዎቹና አራቾቿ በኢህአፓ ታጋዮች መባረራቸውና ድንበራችን ሽንፍ ወንዝ ነው መባሉ ይታወሳል። ሱዳን ከዚያን ጊዜ ጀምሮ በኢህአፓና አማራ በመትለው ህዝብ ላይ ጥርሷን ነክሳ የቆየች ስትሆን አሁንም በነመለስ ፈቃድ የቋራን መሬት ስትወስድ ተቃውሞ የመጣው ከአማራዎች ነው በሚል ማላዘንና መክሰስን ተያይዘዋለች። ትግራይ ጥሩ ናቸው አማራ ግን መጥፎ የሚለውን ወያኔም አጽድቆላት ቆይቷል። የሌባ አይነ ደረቅ እንዲሉ መሬትን ድንበርን አስመልክቶ ከሱዳን ጋር የተደረገ ምንም ንግግር የለም ብሎ ኃይለ ማርያም ሲዋሽ ርቆ ሳይሄድ ራሱን ተቃርኖ የድንበር ኮሚቴ ሲወያይ መቆየቱን አምኗል። ሐቁ ሲነገር ግን ከወያኔ ጋር ሱዳን ተስማምቶ የቋራን መሬት ከወሰደ ቆይቷል። መለስ የሰጣቸው መሬት ሰው የማይኖርበት ቆላ ነው ማለቱም የሚረሳ አይደለም። ሱዳን በርከት ያሉ የኢትዮጵያ አርሶ አደሮች ወደ ሱዳን ገብተው መሬታችንን እያረሱ ነው ያለውን ኃይለ ማርያም ትክክል ነው ብሎ ሱዳንን ለትግስቷ አመስግኗል። ይህ ንግግር ኢትዮጵያውያን ስደተኞችን ለከፋ አደጋ ሊያጋልጥ መቻሉ ወያኔ አላጣውም። እንደ ሱዳን ገለጻ ከሆነ የኢትዮጵያውያን ቁጥራችን 100 ሚሊዮን አልፎ መሬት ጠቦን ነው ወደ ሱዳን ዘው ማለት የጀመርነው። ይህንን የተገላቢጦሽ ንግግር ሐቅ የሚል ከሃዲ ቢባል አያንሰውም ያሉት ታዛቢዎች ሱዳን ገብቶ የሚያርስ ኢትዮጵያዊ የለም ብለው ይልቅስ የኢትዮጵያን መሬት ለሱዳን ተሰጥቶ የኢትዮጵያ አራሾች ከመሬታቸው ተባረው ተፈናቅለው ያሉበት ሁኔታ ነው የሰፈነው ብለዋል። በአሁኑ ዙር ድርድር ደግሞ ሰፊ የጎንደር የኢትዮጵያን መሬት ወያኔ ለሱዳን ሊያስረክብ ተዘጋጅቷል ተብሏል። ሱዳን በድሮ አቋሟ ጸንታ ካለች የአባይ ግድብ ይሰራበታል የተባለው የጉባ አካባቢ ሁሉ መሬቴ ነው ማለቷ ይታወሳል። ቀድሞ ከሻቢያ ጋር በነበረው ጦርነት መለስ ወደ አልጄሪያ ሄዶ ለኢሳያስ ሲጎነበስ የኢትዮጵያን መሬት ለሻቢያ ከሰጠ በኋላ ድል ተገኘ ብሎ ሊያጭበረብር ሞክሮ እንደከሸፈበት ይታወሳል ያሉ ክፍሎች ወያኔ ሱዳንን በወዳጅነት መያዝ ለክልሉናው አስፈላጊ ሆኖበት ለማግባባት መሬት ቢለግስም ዋናው ምክንያቱ ግን ለአማራው ያለው ጥላቻና በተለይም ጎንደርን ቆራርጦና በጣጥሶ ለማዳከም ያለው ፍላጎትና አቋም ነው ተብሏል። በድንበር አካባቢ ያለው ህዝብ በሌሎችም ተደግፎ በሰፋሪና ድንበር ዘለል ሱዳኖች ላይ የሚወሰደው እርምጃ ፍትሃዊ መሆኑን ብዙዎች ያምናሉ ተብሏል።
ቅዳሜ ታህሳስ 23 ቀን መርሳ ቤት ወደሚባለው የኬንያ ወረዳ ቁጥራቸው ያልታወቀ የወያኔ ወታደሮች ድንበር ጥሰው በመግባት ሁለት ኬንያውያንን ጠልፈው መሰዳቸውን የወረዳውን ኮሚሽነር ዋቢ በማድረግ የኬንያ ጋዜጦች ዘግበዋል። ከሰዎቹ ጋር ሁለት መሳሪያዎች የተወሰዱ ሲሆን የወያኔ ባለስልጣኖች ለዚህ ድርጊታቸው እስካሁን የሰጡት ማብራሪያ የለም። የወያኔን ተመሳሳይ ድርጊት ለመከላከል በወሰን አካባቢ ተጨማሪ የኬንያ ወታደሮች የተሰማሩ መሆናቸውን የወረዳው ኮሚሽነር ጨምረው ገልጿል። ከሁለት ወር በፊት የወያኔ ወታደሮች ድንበር ጥሰው በመግባት ሶስት የኬንያ ፖሊሶችን መግደላቸውን ተከትሎ በወሰን አካባቢ ከፍተኛ ውጥረት ተፈጥሮ ነበር። ከአንድ ወር በፊት ደግሞ ወያኔና የኬንያ መንግስት በወሰን አካባቢ ያሉ ግጭቶችን ለማብረድና የአካባቢው የጋራ ኢኮኖሚ እድገት በሚገኝበት ሁኔታ ላይ ስምምነት መፈረማቸው ይታወሳል።
በዚህ ሳምንት ዘጋቢዎቻችን አዲስ አበባ በሚገኙ የተለያዩ የገበያ ስፍራዎች ተዘዋውረው ባጠናከሩት ዘገባ መሰረት የገና በዓልን ምክንያት በማድረግ በርከት ያሉ ዕቃዎች የገበያ ዋጋ ጭማሪ ያሳዩ መሆናቸውን ለማወቅ ተችሏል። የ100 ኪሎ ጤፍ ዋጋ ካለፈው በከፍተኛ ደረጃ በመጨመር 2300 ብር የገባ ሲሆን በዚህ ምክንያት እንጀራ የጋገሩ የሚሸጡ ባልትና ቤቶች አንዱን እንጀራ ቀደም ሲል ሲሸጡበት ከነበረው 3 ብር ከ50 ላይ ጭማሪ አድርገው 4 ብር መሸጥ መጀመራቸውና 4 ብር ሲሸጡ የነበሩ ደግሞ 4 ብር ከ50 ሳንቲም በመሸጥ ላይ መሆናቸውን ለመገንዘብ ተችሏል። አንድ በሬ ከ13500 እና ከዚያ በላይ በሆነ ዋጋ በአዲሱ ገበያ የተሸጠ ሲሆን ጠቦት በግ 2000 ብር፣ የፍየል ሙክት ደግሞ 4800 ብር በመሸጥ ላይ ናቸው። የአንድ ኪሎ ሽንኩርት ዋጋ 22 ብር እንዲሁም የአንድ ኪሎ ቅቤ ዋጋ 180 ብር የደረሰ ሲሆን የስጋን ዋጋ ወሰደ የተባለው ምስር ክክ ደግሞ አንዱ ኪሎ 56 ብር እየተሸጠ መሆኑ ዘጋቢያችን ደርሶበታል። ቀደም ብሎ ፈረሱላው እስከ 1700 ብር ሲሸጥ የሰነበተው በርበሬ ወደ 2040 ብር ማሻቀቡ ታውቋል። ቲማቲም 1 ኪሎ 20 ብር፣ ቃሪያ 1 ኪሎ 18 ብር፣ ሎሚ በኪሎ 25 ብር፣ ብርቱካን በኪሎ 32 ብር በመሸጥ ላይ ያሉ ሲሆን የአንዱ ማዳበሪያ ከሰል ዋጋ ደግሞ 380 ብር ገብቷል። የምግብ እቃዎች ዋጋ ከአብዛኛው ሰው አቅም በላይ ሆነው ለረጅም ጊዜ መቆየታቸው የታወቀ ቢሆንም ዘንድሮ ደግሞ ገና አመት ባሉ ቀናት ሲቀሩት በጣም መጨመሩ ህዝብን ከፍተኛ ስጋት ውስጥ ከቶታል። ምን አይነት ዘመን መጣ በማለት የመረ ንግግር በይፋ እየተናገረ መሆኑ ይሰማል።
يا የአሜሪካ መንግስት ከ2004 ዓመተ ምህረት ጀምሮ 40 ምንጭ ከተማ ላይ ለሻው አልባ መንኮራኩር መጠቀሚያ የሚሆን የአየር ማረፊያ ማቋቋሙና ባለፉት ዓመታት በርከት ያሉ የሻው አልባ መንኮራኩሮችን በመጠቀም በሶማሊያ ውስጥ የሚንቀሳቀሰውን አልሻባብን ሲያጠቃ መቆየቱን በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ በኢሜይል ባስተላለፈው መረጃ ገልጿል። ከእንግዲህ ወዲህ በአርባ ምንጭ ላይ የአሜሪካኖች መገኘት አስፈላጊ አለመሆኑን ወያኔና የአሜሪካ መንግስት መስማማታቸውን ቃል አቀባዩ ጨምሮ ይግለጽ እንጂ የአሜሪካ እቅድ የአየር ማረፊያውን ማፍረስ አሊያም ለወያኔ አስረክቦ መውጣት መሆኑ አልተገለጸም። ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ። ክፍል 3 ወፊላላው እንዲቀጥል ከፍ ያለው ዳዊት ናዝራይ ዱላ ሳይጠግባ ይናገርም ይሄ ሀፓን ዲሲፕሊን በደንብ ይዟል እያሉ አላገጡ። ተሰቀልኩ በጠረጴዛና ጠረጴዛ መሃል ባንድ የፍልጥ እንጨት ተንጠለጠልኩ። አሮጌ ካልሲ ባፌ ተጨመረ። መናገር ስትፈልግ አመልካች ጣትህን አንቀሳቅስ ብለው እየተፈራረቁ ወረዱብኝ። በጽሑፍ ልገልጸው የማይቻለኝ ስቃይ ህሊናዬ በእሳት ውስጥም ሆኖ ይጠይቃል፣ በሞት እስኪዘጋ ያስባል። እውነት እነዚህ ሰዎች አሁን ወደ ቤታቸው ሲሄዱ እንደ ጤነኛ ሰው ከሚስቶቻቸው ከልጆቻቸውና ከቤተሰቦቻቸው ጋር በፍቅር መነጋገር መመገብና አብሮ ሁሉን መጋራት ያውቁ ይሆን? ወንድሞቻቸውን እህቶቻቸውን ልጆቻቸውን ወይም ሚስቶቻቸውን በፍቅር ቃላት ያነጋግሩ በፍቅር አይን ያዩ بفكر الجوج يدباب بسويهون بفي السوم سبعاوي بحريات شو تلوات شو هيدو ييتو بياتك دم ابدوج ييتو بياتك دم جووج هونوال يساوليج بزي ملك راسون يميلووت عوريكوهنا عالماتشن ودفيت ياساقاتال نيس زاريونو أهل كولينيال ألكو ሰውነቴ በስቃይ ብዛት ቢደክምም አእምሮዬ ግን በሙሉ እንዲያውም በመጠቀ ኃይልና በፍጥነት ይሰራል። በጣቴ ምልክት ሰጥተዋቸው ካልሲ ወጣልኝ አወረዱኝ ተነፈስኩ። በላ ምንድን ነው ተናገር አሉኝ። መናገር አቃተኝ። አፌ ብቻ ሳይሆን ውስጤም ደርቋል። ምራቅ የለም። ከንፈሮቼ በእብጠት ተወጣጥረዋል። እንደምንም ዋ የምትለዋን በምልክት ገለጽኩ። አገጬን ይዘው አንጋጠው ያለመጠን ውሃውን ቸለሱብኝ። ትናለኝ ቋቃለኝ። ደም ያዘለው ያክታ ይርጋግ እንኳን ለነሱ ለቀብራሮቹ ለኔም አስጠላኝ። በዚህ ላይ ስለተራቡ ትግስታጡ ብርግጫና በጉማሬ ካጣደፉኝ በኋላ ለማታ ተዘጋጅ የሰራሃውን ሳናነብልህ በፊት ካልተናገርክ በወላጆች ፊት ወስደን እንደፋለን ኢልማሃ ጠራው ብሎ ዳዊት የግብግቡን ምዕራፍ በሰባት ሰዓት ተኩል ገደማ ዘጋልኝ። ያስመሰግነው ይሆን ከመርመራው ክፍል ወደ መታጎሪያው ለመሄድ አልቻልኩም። ዳኩ ዳዴ አልኩ። በግድ ዳስነሱኝ። እርገጥ እያሉ አስገደዱኝ። መርገጥ መቆም አልሆነልኝም። ፖሊሶች በድጋፍ ሲወስዱኝ ጧት በሰላም አብረን ቁርስ ያደረግን አባቴ ፊቴ እንደዚያ ባብጦ በደም ተበላሽቼ ተጎሳቆዬ በሰዎች ድጋፍ ስወሰድ በድንጋጤ ደርቆ ሲያይኝ ፊት ለፊት አይናችን ተጋጨ። ስቃይ ሳይሆን አባቴ ያሳዘነኝ። አይኖቹ በእንባ ተሞሉ። ፊቱን አዙሮ ሄደ። ፖሊሶቹ እስር ክፍል አግብተው እንደወረወሩኝ በሆዴ ተደፍቼ ስቅስቅ ብዬ አለቀስኩ። በቁርጡ ሞት ጥሩ ነው። ጓዶች ሰውነቴን በቅባት እያሹ አጽናኑኝ አበረታቱኝ። ከኔ ቀደም ብለው ታስረው ስለነበረ ስለ ውጭው አስከፊ ሁኔታ በሰቀቀን ኩርምት ብለው ጠየቁኝ። በዝርዝር መለስኩላቸው። በቃ ይሃፓ ብልጭ ብላ ባንድ ጊዜ ድርግም ብልትል ነው በሚል ተመሳሳይ ያስተሳሰብ አድማስ ዙሪያ ተከዝ። የቀረ ነገር ቢኖር ባለችን ሰዓት ሁሉ ስቃይን ለመቀነስ መደጋገፍ ብቻ። በዚያች 3 በ4 በሆነች ክፍል የነበረው መተሳሰብ ፍጹም ልባዊ የሆነ የሐሳብ መለዋወጥ መተዛዘን ውጪ ባተሳ ስለማይገኝ ደስ ይላል። አንዱ ሌላውን እንደራሱ አካል ማየት ጠባባው ክፍል የምትላብሰው መለያ ባህሪ ነው። የኛ ሰፊ ዓለም ወበቃማ ክፍል የቀደሙት እስረኞች ማታ ለሚጠብቀኝ ሁለተኛ ዙር ምርመራ ህሊናው ዝግጅት እንዳደርግ ታክቲኮቻቸውን አወጡ። አንዳንድ ለመደበቅ የማይቻሉ የተዝረከረኩና የተበሉ ምስጢሮች ባንድ ሽንቁር ከፈሰሱ ሌላው በመካድ እንዳይደበደብ ተሰርስረው በተገናኙ ቀዳዳዎች በአራቱም ክፍል የኢንፎርሜሽን ልውውጥ ይደረጋል። አለበለዚያ ግን እየተጠናከረ የመጣው የዱላ ውርጅብኝ ጓዶችን ያልታሰበ ኢንፎርሜሽን እንዲመግቡ ስላስገደደ ድርጅቱ ቢወድቅም እንደወጥ ሁሉም ከሚነካካ ሊያውቁ ሊደርሱበት የሚችሉትን መናገር ተመረጠ። ህመሙ በቆየው ቁጥር ተሰማኝ። መገላበጥ ተሳነኝ። ከእንግዲህ እንደ ቀኑ ከተደበደብ ሰውነቴ አጓጉሎ ያዘለውን ጥቁር ደም ማፈንዳቱና መፈንዳቴ እንደሆነ ተሰማኝ። በሆዴ ጸለይኩ። ማታ ያቺ ጉደኛ ላንድሮቨር ወደ ግቢው ዘለቀች። ሁሉም ከተንጋለለበት ብድግ ብድግ ያለ ተቀመጠ። ንጉሴ ወንድሙ እንግሊዝ አሁንማ ጠጥተው ነው የሚመጡት። ከመሳደብና ከመደብደብ ሌላ በስርዓት የሚጠይቁት ነገር የለም። ወይኔ የፋሽስቶችና የባንዳዎች መጫወቻ ሆነ አይደል ብሎ በንዴት ጉልበቱን በቡጥ ይመጣ። እውነትም ሰክረዋል። ዘብ ውሾቹ አሉ እያሉ ጠየቁ። በር አስከፍተው ንጉሴን ጠርተው ወሰዱት። አቆይተው መለሱት። ክፉኛ ተደብድቦ መጣ። ንጉሴ ልበ ሙሉና በሳል የስኳዱ ኃላፊ ነበር። አባት ሌኒን አንተ የገነባህ ሩሲያ እኮ መልሳ ወጋችን ብሎ አነባ። ንጉሴ በባህረ ሐሳቡ ጥልቀት የቅርብ ገራፊዎቹን ሳይሆን የሩቅ ሰንዛሪዎችን የሩሲያን ክላሾች፣ ከላሾች፣ ቀልባሾች ነበር ያዘነባቸው። ዱላው ሐራራ ቢሆንባቸውም ምሽቱን ሌላ ሰው አልጨመሩም። ያም ቢሆን ካሁን አሁን ይመጣሉ በማለት በመጨነቅና በህመሙም ሳልተኛ ንጋት ላይ ጥቂት አንቀላፋው፣ ያውም በቅዠት። ዓለም ግን የተለመደ ሰላማዊ አዳሩን ይኮመኩማል። እኛ ግን ህብረሰባዊነትን ያወጀ ሶሻሊስት ወታደራዊ መንግስት ባለበት አገር እንኳን ፖለቲካዊ የዴሞክራሲ መብትና ነጻነት ቀርቶ በተፈጥሮ የማንቀላፋት ዕድል አጥተናል። በማግስቱ ረፋዱን ተጠራው፣ ለባበስኩ። ከሁሉም ይልቅ በእስር ክፍሉ ታናሻቸው እኔ ስለነበርኩ የናውግቸው እርገጤ አይዞሽ አትፍሪ የሚል የፍራቴን ድባብ የሚገልጽ አጽናኝ አበረታች የታላቅነት ድምጽ ተከትሎኝ ወጣው። ፊቴን ወደ ምስራቅ ስመልስ መድረሻዬን ተመለከትኩ። በየቀኑና በየሰዓቱ በመቶዎች የሚቆጠሩ መሰሎቼ ስቃይ የሚቀበሉበት ክፍል ከመሰብሰቢያ አዳራሹ ጎን ተገሽሯል። ያ ቤት አንደበት ኖሮት ቢናገር ከአርባ ዓመታት በፊት እናቶቻችን በፋሽስቶች የተረገጡበትና የተገረፉበት ክፍል እንደሆነ እርግጠኛ ነኝ። ቤቱን በአምስቱ ዓመት የግዞት ዘመን ጣሊያኖች የሰሩት ነው። በእስረኛው ጉልበት ዛሬም የእስረኞች ጉልበት እየተሰበረበት ነው። የሚያስገርም ታሪካዊ የመመሳሰል አንድነታቸው የፋሽስቶች ዘመን ቆጥሮ ተደገመ። ሁለቱም ፋሽስቶች፣ እነዚያ ሮማውያን፣ እነዚህ ኢትዮጵያውያን። ልቤ በጭንቀት ተወራጨች። ዛሬ ከትናንት ይልቅ የሚያረግባቸውን ምልልስ ማድረግ ብችልም ችግሩ ያለው በማሰቃየት ከመደሰታቸው ላይ ስለሆነ በአውንታ የማልቀበለው ጥያቄ ቀደመ። ቦምቡን የታገባው ሽጉጡስ? ሊያዝኑልኝ ይችላሉ ብዬ በገመትኩት መጠን ድምጼን አለስልሼ ተቅለስልሼ ባካችሁ ስለዚህ ጉዳይ የማውቀው ነገር የለም አልኩ። ዱላው ቀጠለ። ልብሴን አስወልቀው ወለሉ ላይ በሆዴ አስተኙኝ። ሁለት እጄንና እግሬን ለአራት ዘርግተው የውጥር ከያዙኝ በኋላ በጉማሬው ቄጥ እየተንጠራሩ መቀመጫዬንና ጀርባዬን በማፈራረቅ ደበደቡኝ። በጣም ጮህ ነበር። እነሱም ይጮሃሉ። ተናገር፣ አውጣ፣ አንት የፋሽስት ግልገል እመን አሉኝ። እናገራለሁ አልኩ። ዱላው ቆመ። በል ከመጀመሪያ ጀምረህ አውጣ። እንዴት እንደገባህ፣ ምን እንደሰራህ፣ ብትደብቅና ሌላው ሰው ቢያጋልጥህ ደግሞ በራስህ ላይ እባብ እንደጠመጠምክ እወቅ። ደምህን ነው የምንጠጣው አሉኝ። ዳዊትና ዘርአይ እውነትም ደም የምጠጡ አጋንንት መስለዋል። አዳነ እንባቆም የሚባል ልጅ መለመለኝ። ዲሞክራሲ አስነበበኝ ይያልኩ መናገር ሲጀምር የት ቀበሌ ነው ቤቱን ታሳየናለህ አሉኝ አይ እሱማ ወታደርነት ተቀጥሮ ሄዷል አልኩ ተናደዱ ጨሱ አሃ እቺ የአባ ታክቲክ ማን አባክ ልታታልል ነው አንት ይበከትካናልኮ ከዚያ ወዲያ ዱላቸው አይነት የለውም በጃቸውም በግራቸውም በዱላውም በሽጉጥ ሰደፉም ተረባረቡብኝ በስስ ብልቴ ላይ ያረፈብኝ ምት ገላገለኝ ተጠቀለልኩ ባፌና ባፍንጫዬ ደም ከመፍሰሱ ሌላ በከፍተኛ ላብ ተጥለቀለቅኩ ጎትተው ወደ በሩ ጥግ ጣሉኝ በሳንቃው የሚገባውን የውጭ አየር ሳገኝ ከቆይታ በኋላ ተነሳው አቶ ታደሰ ቦጋለ አስነስቶኝ ለወታደር ተስፋዬ ሮበሌ የማውቀውን ሁሉ ቃሌን እንድሰጥ አዘዘኝ የደበቅኩት ነገር ቢገኝ ግን በገዛጄ መቃብሬን መባሴን ገልጾልኝ እነሱም ሌላውን ጓድ ወደ ማሰቃየት እኔም ወደ ወታደሩ ኪስ ክፍል ተፋጠጥ ወታደር ተስፋዬ በግቡ የፔናልቲ ኤሪያ የመጨረሻውን ቴክኒክ እንደሚያበጃጅ ሁሉ ጥሩ በሚመስል ትህትና እየተቀለሰለሰ አንተ ገና ልጅ ነህ ለምን ትሰቃያለህ ያሳሳቱህ ሌሎች አለኝ ሌሎች ጓዶች የሰጡትን ቃል አሳየኝ ፊርማቸውንም አንተ በእነዚህ አይን በጣም ተራ ነህ ስለዚህ ያባ እንዳለቀላት አውቀህ የበኩልህን እያስታወስክ ንገረኝ አለ በርግጥም ለዓላማው ለውለተኛነቱ ብሰለፍም በድርጅቱ እጅግ በጣም ተራ ነኝ ለደብቅ የማይቻለኝን ነገር ለጸጸት የማይደረገኝን የተወሰነ ስራዬንና ግንኙነቴን ስቃዬን ለመቀነስ አመንኩ አስመዘገብኩ በጭፍጨፋው በምርመራው ኢንፎርሜሽን መረጃ በብዛት ስላገኙ ካድሬዎች በጥፊያ ይዋከባሉ ከቀበሌ ቀበሌ ይበራሉ ያም ሁሉም እየተነደፈ ነው በብዙዎች ላይ ይህ ነው የማይባል ግፍ ሰሩ በወቅቱ በተፈጸመብኝ ኢሰብአዊ ድብደባ ለአንድ ቀን ሽንቴን ከለከለኝ በኋላ በሁለተኛው ቀን ደም ሸንቻለሁ በምርመራ ሰዓት ጭኔና ጀርባዬ በመጎዳቱ ለሁለት ዓመታት እየቆሰለ ያዥና ይገለፈፍ ነበር የእግሮቼም ጣቶች ለረጅም ጊዜ ደማዝለው በልዘው ነበር ዳኑ ህሊናዬ ግን ዛሬም ደም እንደቋጠረ ህመሙ እንደተሰማው አለ ትልቅ ባልሆንም ትልቅ ሥራ መምህር መሰለ ወንድሙ ኢትዮጵያንና ህዝቧን እንደ ደራሽ ውሃ ያጥለቀለቃት የለውጥ ማዕበል የኔንም ህይወት ጎብኝቶ ነበር በተማሪ ንቅናቄ የጮህንለት የመሬትና የመብት ጥያቄ በተሳትፎ ሲተረጎም ማስተዋልን መምረጥን መወሰንን እያላመደን መጣ ካልተከበረለት የድሃው ልጅ መብቱ ምን ልዩነት አለው ህይወቱና ሞቱ ያልንለትን የድሃ ልጅ እንዳይሆን ከፈለክ የልጅ ልጅህ ገባር አንተም ተሰዋና ልጅህ ሞትን ይማር ብለን በአደባባይ ለመሬቱ ባለቤትነት የጮህንለትን ገበሬ በአካል ለመገናኘት ወደ ከተሜውና ገጠሬው በነጥላ ጨዋቃ ዜማ ታጅበን ስንዘምትና አገር በእድልታ ሲቀበለን የነበረውን ወዳጅነት ግለቱ ሳይበርድ በስራ ላይ ለማዋል በመስክ ስንፈትሸው የተፈጠረው ግጭት እሳት ወለደ ባንድ ጎኑ የሚያበስል በሌላ ጎኑ የሚያቃጥል ትግል እድገት በህብረት የዘመትኩት በሲዳማው ክፍለ ሀገር አገረ ማርያም ወረዳ ነው ገበሬውን በማንቃትና በማስተማር 80 የገበሬ ማህበራት አደራጀን ገበሬው ከፊውዳሎች እጅ አፈተለከ ፊውዳሎች አቆረፉ። በገበሬው ላይ ባፈጠጠ አይናቸው ዘማቹን ይገረምሙት ስሙንም ያሳመሙት ገቡ። የክርስቲያን ልጆች ካረመኔ ጋር አብረው የጨዋውን ልጅ ሊያስጨርሱት ነው እያሉ ወሬ ያናፈሱ ጀመር። ውጥረት ሰፈነ። ሻለቃ ታከለ ወልዴ የአውራጃው አስተዳደር እና አቶ ኤሌማ ኤሌሹን ገመሬ አሴማንና እውቅ የገበሬ መሪዎችንና ደሃ አርሶ አደሮችን ጎለልቻ በሚባል ቦታ ባንድ ያልተጠናቀቀ የክሊኒክ ህንጻ ውስጥ በስብሰባ ላይ እንዳሉ 27ኛ ሻለቃ ጦር አስከብቦ 179 ሰዎችን በተወሰነ ሰዓት በመትረየስ አስፈጀ። ጎለልቻ በደም ታጠበች። የአገረ ማርያም ገበሬ ያለውን መሳሪያ ሰለጣውን ይዞ በጀባ ስሬ ገደል ሸፈተ። የከተማው ቤቶች በእሳት ጋዩ። የከተማው የአስፋልት ሬንጅ እንደቅቤ ቀለጠ። ሽብርና ፍጅት አገረ ማርያምን አራዳት። በዚህ ወቅት ነበር ዘማቹ በየንዑስ ጣቢያው ዘመቻውን ለማቋረጥ አቋም ላይ የደረሰውና እኔም ስለ ትግል የሚያስፈልገኝን የህሊና ስንቅ ቋጥሬ የወጣሁት። ከዘመቻ መልስ በይርጋለም ትምህርትና ትግል ትከሻ ለትከሻ ተደጋግፈው ጥቂት ተጓዙ። ውስጥ ውስጡን ሲብላል ላይ ነበረው የትምህርት ከድል በኋላ ሐሳብ እያየለ በመምጣቱ በሁለት እኩያ በሆኑ የፖለቲካ ኃይሎች መካከል የተከሰተው የመስመር ልዩነት በበለጠ እየጎላ መጣ። የመማሪያ ክፍል ሰሌዳዎች ጧት የኢያፓን አቋም ካንጸባረቁ ረፋዱን ደግሞ የመይሶንን። ዛሬ የኢያፓ ደጋፊ ነገ ደግሞ የመይሶን ደጋፊ በጠመኔ ይወጋገዛሉ። ቅራኔው ተባ። ሁሉም በየዓላማው አደባ። የፕሮፓጋንዳ ውጊያው ወደ ጠመንጃ ዞረ። በዚህ ምዕራፍ ከመንግስት የወገነው መይሶን መሲንቾን፣ ቢራን፣ ጠዲቾን፣ ፌሮን የእስር ማዕከላት በማድረግ ወጣቱን ካጎረ በኋላ አካልን በግርፋት በማቁሰል ቁስልን በወረቀት በማቃጠል በብልት ኮዳ በማንጠልጠል ጥፍር በፒንሳ በመንቀል ምላስ በመቁረጥ አብዛኛዎቹን ካሰቃዩ በኋላ ያለ ፍርድ እነ ከበደ ገብረሃናን ከነ ወንድምየው አጥዮስ ተክለ ማርያምን ታዬ አሳምነውን ቸሩ ወልዴን መኮንንና ሌሎች የዘነጋቸው ወጣቶችን ረሸኑ። በመቀጠልም ከተማይቱን በአሰሳ ሲያምሱ በድርጅታዊ ሥራ ላይ እንዳለው በመንክር ግርማ የሚመራ አሳሽ ቡድን ያደረገውን ከበባ በሚገርም ቅልጥፍና ድቅድቁን ጨለማና የቡናውን ትክል በመጣስ በወይም አቅጣጫ አመለጥኩ። መንክር በቅርቡ ስለሚያውቀኝ የተሰቀለ ጃኬቴን በማግኘቱ ቤተሰቡን በውድቅት አስጨንቆ ዘልፎ ዝቶ በመሄዱ በከተማዋ ለመቆየትና ለመስራት ስላስቸገረ በድርጅቱ አማካኝነት ወደ ነጌሌ ተሸኘው። ወደ ነጌሌ ያደረግኩት ጉዞ በሚያስፈራ የጨለማ ዋሻ ውስጥ የማለፍ ያህል ነበር። ለሰው ልጅ ክብር ያልሰጠ መንግስት በፍተሻ በንብረት ላይ የሚያደርሰው ጥፋት ይሄ ነው አይባልም። ሻንጣ ይዘነጠላል፣ ፍራሽ ይቀደዳል። የማይደረግ ነገር አልነበረም። ነጌሌ ገባው። በአምሳለቃ አፈወርቅ የሚመራ ቡድን ዕቃ ይፈትሻል። አንድ ደብዳቤ ያገኙ፣ ከነጌሌ ወደ ይርጋለም የተላከ። ውዲቱ ገብረ ሚካኤል ላቦዘነች ላሚሶ የላከችው ነበር። ባንዳዎችን ስለ መደብደባቸውና ትምህርት ማቆማቸውን የሚገልጽ። አቦዘነችን በጥፊ አጮላት፣ እያዋከቡ ወሰዷት። ፍተሻው ጠበቀ። ሻንጣዬ ተበረበረ። ነጻ። ይዤው የመጣሁት የጓደኛዬ የብረት ሳጥን ግን ቁልፍ ባለመኖሩ ሳጥኑ ወደ ጣቢያ፣ እኔ ወደ ቤቴ በቀጠሮ ተለያየን። ጧት ቁልፉ ሲሰበር በውስጡ ኦሞ፣ ካሜራ፣ መጻሕፍት፣ ማህተም፣ ደርግን የሚያወግዝ ግጥም ተገኘ። አከተመልኝ። አፈወርቅ በሰፊጁ በጠፊ አይነስ በእና ጠፋኝ። እርግጫው ቡጢው የማርያም ጣላት ወንኩ ሲበዛብኝ ታቢያ ወለለይ ጭብጥ ወየተኛው ስልክ ተደወለ። ወዲያው አቶ ታደሰና ሻለቃ ከፍ ያለው መጡ። የተገኘውን ተመለከቱ። ቃሌን እንድሰጥ አዘው ሄዱ። በሶስተኛው ቀን መቶ አለቃ ኃይለ ጊዮርጊስ ደህንነት ቢሮ አደረሰኝ። በአቶ ታደሰና በረዳታቸው ሰለሞን ከተጠፈጠፍኩ በኋላ ወደ አውራጃው ፖሊስ ተወሰድኩ። ወታደር ተስፋዬ ሮበሌ የፖሊስ መርማሪ በርካታ ካድሬዎች ወዳሉበት ክፍል ይዞኝ ገባ። የመጀመሪያው ዙር ጥቃት በአይናቸው ጨረር ተፈጸመ። ፊታቸው የሲኦል ደጅ መሰለኝ። እንደገባው ሁለት አማራጭ ሰጡኝ። የሃፓነህ ወይስ አይደለህም? አይደለሁም አልኩ። አንዱ በጫማ ሌላው በክርኑ ሌላኛው በቡጢ አፍንጫዬንና አይኔን ክፉኛ መቱኝ። በዚህ ሰዓት የነፍስዬን ዘልዬ ጠረጴዛ ስር ገባው። ገረማቸው። በድል አድራጊነት ተሳሳቁ። ማየት ተሳነኝ። የተጣደፈው ምት አስመለሰኝ። ሁኔታዬ ይባስ ያስቃቸው ጀመር። አውካኩ። ናውጣ አለኝ። አሻፈረኝ አልኩ። ፊቴ አበጠ። የተመታው አይኔ ከተፈጥሯዊ እርግብግቦሹ ውጪ ይንቀጠቀጣል። አንዱ ካድሬ እጄን ይዞ አወጣኝና አንተ ቀጫጫ፣ በኋላ በግድ ትናገራለህ፣ አሁን ሂድ ውጣ ብሎ ደጅ ላለው ፖሊስ አስረከበኝ። በታሰርኩኝ በስምንተኛውና በ15ኛው ቀን በተደረገብኝ ተደጋጋሚ የእንግልት ምርመራ እንዳልክድ እጅ ከፍንጅ ተይዣለሁ። እንዳላምንም ለጉዳዩ ባለቤት ከሆንኩኝ የሚያስጠፋኝ በመሆኑ ሲበተን ለቅሜ ያመጣሁት መሆኑን አምኜ ቃሌን ሰጠው። በ22ኛው ቀን አውራጃ አስተዳደር ቀረብኩ። ቢሮው በቀበሌ ሊቃነ መናብርት፣ በገበሬ ተመራጮች፣ በካድሬዎችና በሚመለከታቸው ባለስልጣናት ተሞልቷል። ፊት ለፊት የብርጌዱ ጥብቅ አዛዥ ኮሎኔል ረጋሳ ጅማ ጢማቸውን ገምደው በግርማ ሞገስ ተቀምጠዋል። ደነገጥኩ። ጉባኤው በመሟላቱ ሪፖርቱ በዶኩመንት ተጠናክሮ ተነበበ። የፍርድ ሐሳብ መስጠት ተጀመረ። አንድ የማላውቀው የገበሬ ተመራጭ ይህንን አውቆ የሰራ አይመስለኝም፣ ቢያውቅ ኖሮ የሚያስገድለውን ነገር በሳጥን ይዞ አይመጣም ነበር። አባትና መንግስት ልጅ ሲያጠፉ ይመክራል፣ በኋላም ይቆነጥጣል። ስለዚህ በቁንጥጫ ይታለፍ አለ። ሌላው የመደብ ጀርባው ተጠንቶና ታውቆ በእስር ይቀጣ ብሎ አስተያየት ሰነዘረ። ሌሎችም ሐሳቦች ተሰንዝረው በወህኒ እንድቆይ ወሰኑ። በዚህ አጋጣሚ በፍጹም ያልታሰበ ነገር ተከሰተ። ወላጅናቴ ዘቦቹን እንዴት እንዳለፈች ሳይታወቅ ሰተት ብላ ጉባኤው መሃል ነጠላዋን መሬት ላይ ዘርግታና ተደፍታ ጌታዬ ድሃ ነኝ፣ በድህነት ቆሎ ቆርጡሜ ያሳደግኩት ልጄ ነው ማሩልኝ ብላ እግራቸው ስር ወድቃ በእንባ ለመነች። ኮሎኔሉ በይ አዳምጥሻለሁ፣ ነጠላሽን አንሺ፣ አንቺም ተነሺ ብለው አቅንተዋት ምንድነው ችግርሽ አሏት። ጌታዬ ጠግቦ በልቶ አያውቅም፣ የድሃ ልጄ ማሩልኝ ብላ ተማጸነች። ኮሎኔሉ ወደ እኔ ዞረው ስማ አንተ ይህ አብዮት አንተን ምን በደለህ አሉኝ። አቀረቀርኩ። ልጅሽ እንደ ድህነቱ አይደለም፣ ነገም በእጃችን ይገባል። አሁን ለአንቺ ስል ውሳኔውን ሽሬዋለሁ፣ ይዘሽው ሂጂ በቃ። እሱ ግን ነገ ይሞታል አሉ። ካድሬው ዘርአይ ባዛዡ ቅር ተሰኝቶ ጌታዬ ማንም ነጠላዋን ባነጠፈች ነፍሰ ገዳይ ይለቀቃል እንዴ በማለት ያወለቀውን ባርኔጣ በትከሻው ጥብጣብ ከተተ። ኮሎኔሉ በሚፋጭ አይን ገርምመውት ለወህኒ የተጻፈውን ዋራንት ቦጫጭቀው ወደ ቅርጫት ጣሉት። ማመንም አልቻልኩም። እናቴም እልልታዋን አገለጠች። ከግቢው ተሰወርን። 1970 ዓመተ ምህረት ድርጅታችን ሲመጣ የነበረኝ ተሳትፎ በመጋለጡ እፈልግ ነበር። በየካቲት ወር የማላስታውሰው ቀን ተሰውሬ ከቆየሁበት መጥቼ የቤት አድሬ ሌሊት ልወጣ ስል ቤታችን ተከቧል። የድርጅቱን ምስጢር አሳልፌ እስከምሰጥ ያለውን የአካል ስቃይና የመጨረሻውን ፍርድ ሳስብ ራሴን ማጥፋት ተመኘው። አንድ ወታደር በሩን በርግዶ ገባና ደገነብኝ። ቤተሰቦቼ ተርበተበቱ። እዚያው የሚገለኝ መሰላቸው። ታጅቤ ወጣሁ። ደህንነት ቢሮ እንደደረስ ኦ ተፈላጊው ወንበዴ ኬት ተያዘ በማለት አቶ ታደሰ አላገጠ። ወደ ተጨናነቀው የእስር ክፍል ተወሰድኩ። የክፍሉ ጠረን እንደ ሰው ማደሪያ አይደለም። ያልተለመደ ጠረን ይገፋተራል። በድብደባ የቆሰሉ ወጣቶች በሆዳቸው ተኝተዋል። የበረቱት ኩርምት ብለው ተቀምጠዋል። አብሬያቸው ዋልኩ አደርኩ። በማግስቱ ለምርመራ ተጠራው። በአንድ ክፍል አስገብተውኝ በሚቀጥለው ክፍል ሌላ ተመርማሪ ሲሰቃይ እንዳዳምጥ አደረጉኝ። በስነ ልቦናዊው ጦርነት ልቤ ራደ። ተጨነቅኩ። ጠርተው አስገቡኝ። በወለሉ ላይ ራሱን የሳተ ወጣት ተዘርሯል። አካባቢው በትውከት ተበላሽቷል። መርማሪው ይህን አናርኪስት አታውቀውም አለኝ። ባውቀውም አላውቀውም አልኩ። እንድታውቀው ይደረጋል ብሎ እጅና እግሬ በካቴና አስሮ ከጠፊ ጋር እንድቀመጥ አዞኝ ከክፍሉ ወጣ። ወጣቱን አሻግሬ ያየሁት ዘሪሁን ሚዲ ነበር። ጭንቅላቴ ውስጥ አንዳች ነገር አቃጨለ። ወዲያው መጡ። ካንጠለጠሉኝ በኋላ ከትውከቱ ላይ ጥቅሉን ካልሲ አንስተው ባፌ ከተቱ። መናገር ስትፈልግ በእጅ ምልክት ስጥ አሉኝና የዱላ ውርጅብኝ ቀጠለ። የሰራ አካላቴን አንዳች የሚቆጠቁጥ ንዝረት አኮማተረኝ። ተጨነቅኩ። ነፍስ ሲመጣብኝ እጄን አንቀሳቀስኩ። አወጡልኝ። እሺ የምትናገረው አለ አሉኝ። ኧረ ምን ልናገር አልኩ። እናት አፈር የበላች አባ በስኳድነት የመለመለ ማን ነው? ቦምቡን እስከየት ነው የተገዛችሁት አሉኝ። እባካችሁ እኔ ምንም አላውቅም አልኩ። ካልሲውን መልሰው ጨመሩብኝ። የጠጣሁት ሻይ ልቤ ላይ ተንቀዋለለ። እንደ ተንጠለጠልኩ ለበቀኝ። ግፊቱ ባፍንጫዬ መጣ። ጭንቅላቴ ተቃጠለ። ራሴን ሳትኩ። ስነቃ በተነቃነቅ ቁጥር በሚጠብቀው ካቴና ውጥረት እጅና እግሬ አብጧል። ግንባሬ ቆስሏል። ወላልቄ ያለው አይዞህ፣ ሳይጠይቁህ ታወራለህ፣ በሰፊው እንጨዋወታለን ብለው ጣቢያ ወስደው ጓደኞቼ መሃል ወረወሩኝ። በሦስተኛው ቀን በድብደባ የቆሰለ ገላይን በድጋሚ ካደሙኝ በኋላ ከታምራት ከበደ ጋር አገናኙኝ። ታምራት በዱላው ክፉኛ ተጎድቷል። ንገረው አሉት። መሌ ለወታደራዊ ክንፍ እንደመለመልኩ ነግሬያቸዋለሁ፣ አትደብቅ ብሎኝ አቀረቀረ። ወዲያው በርብርብ እየረጋገጡ አስወጡት። ለብልሃታቸው ይህን ቃል እንዲናገር ያስገደዱት ስለመሰለኝ አሁንም ዝግ ሆንኩ። በድጋሚ አንጠልጥለው ጠበጠቡኝ። በከፍተኛ ስቃይ ጮኽኩ። ቆዳዬ ሳይሆን ልቤ የሚንተፈተፍ መሰለኝ። ደከምኩ። እዛው እያለሁ በኃይሉ ተስፋዬ ተደብቀው የነበሩ 9 ቦምቦች አውጥቶ በመምጣቱ ትኩረታቸውን በመሳቡ አረፍኩ። በሁኔታው በእጅጉ ተስፋ ቆረጥኩ። ትልቅ ባይሆንም ትልቅ ሥራ ለመስራት ምኞት ነበረኝ። በዚህም የድርጅቱ ሕይወት ሕይወቴ መሆኑን መንፈሴ ቢያምንም፣ በወቅቱ ድብደባና ስቃይ አካሌ ቢደክምም አእምሮዬ ግን ጓዙን ጠቅሎ ወደ ምርኮ ካምፕ አልገባ ብሎ በተደጋጋሚ ተወገርኩ። ምስጢር ላለማውጣት ያለው ፍላጎት ከአካል ጥንካሬ ጋር ባለመመጣጠኑ ሐሳብና ተግባር ተለያዩ። በሶስተኛው ዙር ግርፋት ፍዳይን ካየው በኋላ ታምራት በኮድ ስሜ አደን በሆሪዞንታል ኮንታክት የተሰጠህ ንቃ ስጣቸው አለኝ። የቱ ንቃ አልኩት። በአበበች በኩል እንድታስቀምጥ የተሰጠህን ማቴሪያል ብሎ በንዴት ግድግዳውን በቡጢ መታ። ታምራት በጸጸት እየተቃጠለ እንደሆነ ተረዳው። ንቃውን ላስረክብ ተስማማው። ማታተኝቼ ውስጥ ባዶነት ተሰማኝ። በመሬትና በሆደባሻነት ስሜት አለቀስኩ። ጧት ካበበች ካሳ ጋር አገናኙን። ክፉኛ ተደብድባለች። አይኗ በደም ቀልቷል። ታላቅ መንፈሳዊ ጥንካሬ ግን በፊቷ አለ። አንቺ በእስቲ በቋንቋችሁ አነጋግሪው አላት። አቢቲ ኮስተር ብላ ካየችኝ በኋላ መሌ የድርጅታችን መዋቅር ፈራርሷል። የተጋለጠውን አትደብቅ። አልቻልንም። ፈሽፋሻ የንዑስ ከበርቴ ባህሪያችን አይሎብን ለከበረ መስዋዕትነት ያልበቃን ከንቶች ሆነናል አለችኝ ፍጥም ብላ። በዚህ ጊዜ ዳዊት ዝም በይ አንቺ ሸርሙጣ፣ የታሪክ አተላ ማናባሽ ላይ ነው የምትዝችው ብሎ በጥፍ ያቃጠላት። ተንገዳግዳ ቆመች። በሳግ ባታለቅስም እንባዋ ግን በእልህ በፊቷ ይወርድ ነበር። ጥንካሬዋ ገረመኝ። የደበቅኩትን ዕቃ፣ ጥይቶች፣ አውቶማቲክ ሳንጃ፣ ፓምፍሌቶች አስረከብኩ። በቂ ስላልመሰላቸው እናቶ ታደሰ ቤታችንን አመሱት። በመጨረሻ እያዳፉ ሲያስወጡኝ ዘራይ ብሩክ ስማ፣ አንተ ጸረ ሕዝብ፣ ደግመህ የማትመለስባትን ቤት ለአንዴና ለመጨረሻ ጊዜ ተሰናበት አለኝ። ለቤተሰቦቼ ሞቴን ማረጋገጡ ነበር። የቶርቹና የምርመራው ወንፊት ሁላችንንም እያጣራ በወህኒ አከማቸን። ከውስጣችን 25ቱ ሚያዝያ 3 ቀን 1970 ዓመተ ምህረት ተረሸኑ። ሞት ረግጦኝ ሳይሆን ተራምዶኝ አለፈ። ከዚያም ወዲህ በዳግማዊ ኢሃፓነት ተጠቁሜ በሳት ተቃጥያለሁ። የተለመደውን ስቃይ ተቀብያለሁ። በዚህም ምክንያት ዛሬም ተጠራጣሪነትን በውስጤ አምቄ ድሮን በብቸኝነት የምመራ መከረኛ ፍጡር ሆኛለሁ። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ። Yeah, boy.